እስኪ መጀመሪያው ሐሳብ እንደቀጣ ከመባታችን በፊት አንድ አመት ጥቅምት 7 ሊሆን ስከናት ከናቸው ቀሩት የእስራኤል እና በሐማስ መካከል የተፈጠረው ግጭት ወደ ጦርነትም አድጎ አንድ አመት ሊሆን ስከናት ብቻቸው ቀሩትና በዚህ አንድ አመት ውስጥ የተለዋወጡ ያሉ ሁኔታዎችን እርሶ እንዴት አዩአቸው? በተለይ መካከለኛው ምስራቅ ሁኔታን
እንግዲህ ያው የዚህ የእስራኤልና የጋዛ ጦርነት ብሎ ጀምሮ ያው በሂደት አድማሱን እያሰፋ ሂዶ አሁን የኢራን ድረስ የደረሰበት ሁኔታ ነው ያለው። በርግጥ ጦርነቱ ከተጀመረ አንድ አመት የሆነው ነው። በመጀመሪያ ደረጃ ከጋዛ አካባቢ የተነሱ ታጣቂዎች የተለያዩ ቴክኖሎጂዎችን ተጠቅመው እስራኤልን እንዳጠቁ፣ ከዛ እስራኤል ለዛ ምላሽ ስትሰጥ፣ ከዛ ደግሞ ያልተጠበቀ ምናልባት ለኛ እንደዚህ ከውጭ ለሚመለከት ሰው የሐውቲ ታጣቂዎች እንደ ዋና ተዋናይ ብቅ ያሉበትን ሁኔታ ተመለከትን። የሐውቲ መነሳት ማለት ደግሞ የቀይ ባህር ፖለቲካ ላይ ትልቅ ተጽዕኖ የሚያመጣ ነው። ምክንያቱም የቀይ ባህር ደቡብ ጫፍና ሰሜን ጫፍን ወደ ጦርነት ቀጠና ያስገባ ነበረ። ከዛ ደግሞ እንደገና አላበቃም፣ ተረኛው ሄዝቦላ ሆነ። የሄዝቦላ ጋር ጦርነት መደረግ ከጀመረ በኋላ ደግሞ በመሃል ደግሞ ለዚህ ከኢራን ጋር የነበሩ ግጭቶች ነበሩ። በእርግጥ እስካሁን ድረስ ያየነው ጦርነቱ የእስራኤልና የኢራን ነበር ማለት እንችላለን። ምክንያቱም ሄዝቦላህንም ካየን ጋዛንም ጋዛ ላይ የነበረው ታጣቂው ኃይልንም ካየነው የሐውቲ ታጣቂዎችንም ካየናቸው ሁሉም በእስራኤል በኢራን የሚደገፉ እንደሆኑ እስራኤል ደጋግማ ትገልጻለች። እነዚህን ታጣቂዎች መዋጋት ማለት ኢራንን መዋጋት እንደሆነ ደጋግማ ስትገልጽ እንደነበር ይታወቃል። በእስራኤል እይታ መሰረት ደግሞ የእስራኤል ቀንደኛ የብሔራዊ ደህንነት ጠላት ኢራን ነች። ኢራን በቀጥታ እስራኤልን ባታጠቃም፣ ነገር ግን እስካሁን ድረስ በተለያዩ በእጅ አዙር ስትገጥም ነበረ። አሁን ግን ለመጀመሪያ ጊዜ በዚህ አንድ አመት በሞላው ግጭት ውስጥ ከኢራን የሚተኮሱ ሚሳኤሎች እስራኤልን ድንበር አቋርጠው ገብተው ጉዳት ሲያደርሱ ሁሉ የተመለከትንበት ሁኔታ አለ። ሶ እንግዲህ ያው የመካከለኛው ምስራቅ ፖለቲካ አሁን አዲስ መልክ ይዟል። ምናልባት ከዚህ በፊት የምናውቀው የሶሪያ ጦርነት ሊሆን ይችላል፣ ወይንም ደግሞ የገልፍ ክራይሲስ የምንላቸው እነዛ ነበሩ። አሁን አድማሱ ሰፍቶ ወደ ለየለት ጦርነት ከገባ ቀጠና አንድ አመት እንደሞላው እናያለን። ይሄ ነው አሁን ያለው መሬት ላይ ያለው ዳይናሚክስ። በእነዚህ ሁኔታዎች ላይ እስራኤል በምትወስዳቸው እርምጃዎች ብዙ ነገሮች እየተከሰቱ እንደሆነ እናያለን። ግን ደግሞ ሌጂትሜት የሆነም እርምጃ እንደምትወስድም ደግሞ እያየን ያለበት ሁኔታ አለ።
ምናልባት ያየነው ደግሞ ወይም አዲሱ ክስተት የምንለው ከሰሞናዊ የእስራኤል በሊባኖስ በሂዝቦላ ታጣቂ ቡድን ላይ ስታደርሳቸው የነበሩት የአየር ጥቃቶች መለስ፣ ዛሬ ደግሞ ኢራን በእስራኤል ላይ ከ180 የሚደርሱ ሚሳይሎችን ጥቃት ማድረሷን እየተዘገበ ነው የሚገኘው። እና ምንድን ነው ይሄ የሚያሳየን? ወዴት እየሄደ ነው ማለት እንችላለን? በቀጥታ ኢራን ወደ እስራኤል ይህን ሚሳይሎች መተኮሷ የሚፈጥረው ችግርስ ምንድን ነው? ይዞት የሚመጣው ነገር
አይ ቲንክ አሁን ወደ ጦርነቱ ወደሚፋፋምበት ደረጃ ገና እየገባን ነው ብዬ አስባለሁ። ምናልባት ከዚህ በኋላ ነው በጣም የጦርነቱ ዋና አስቀያሚው ክፍል ሊመጣ የሚችለው ብዬ አስባለሁ። ምክንያቱም እስካሁን ድረስ የነበረው በእስራኤልና ኢራን ድጋፍ በምታደርግላቸው ታጣቂዎች አማካኝነት ነበረ። ከዛ ጋር በተያያዘ እነዚህ የታጣቂዎችን መንቀሳቀሻ መንገድ የሚያገኙትን የድጋፍ መስመሮችን ለመቆራረጥ እስራኤል ብዙ እርምጃ ስትወስድ ነበረ። የተለያዩ መሪዎችንም የፖለቲካና ወታደራዊ መሪዎችንም ስትገል ቆይታለች። ግን እስካሁን ድረስ የነበረው ጦርነት ሊመጣ ላለው ከባድ ጦርነት መንገድ መጥረጊያ ነበር ማለት እንችላለን። ምክንያቱም ኢራን በቀጥታ እስራኤልን አታክ የማድረግ እድሏ ዝቅተኛ ነው ተብሎ ይጠበቅ ነበር። ምክንያቱም ካደረገች ሁለቱ ሀገራት ወደ ለየለት እና የጉዳት መጠኑም ደግሞ ከፍተኛ ወደሆነ ጦርነት ይገባሉ ተብሎ ይተበቃል። አይ ቲንክ ይሄን ነው ሊሆን የሚችለው። ምናልባት በቀጣዮቹ 2-3 ቀናት ውስጥ ከባድ የሆነ ምላሽ ከእስራኤል ይመጣል። ምክንያቱም የእስራኤሉ ጠቅላይ ሚኒስትር ሰሞኑን ዩናይትድ ኔሽንስ ስብሰባ ላይ ባደረጉት ንግግር ኢራን ተሳስታ እንኳን እኛን ጥቃት ካደረሰችን ኢራን ውስጥ ረጅም እጃችን የማይደርስበት ቦታ የለም እስከ ማለት ድረስ ሲናገሩ ነበረ። ሶ ከንግግራቸው ተነስተን አሁን እስራኤል ከባድ የሆነ የመልሶ ማጥቃት እርምጃ ልትወስድ እንደምትችል መገመት እንችላለን። ፕላስ እስከዛሬ የነበሩ ዳይናሚክሶችን የሚያሳዩን እስራኤል በሷ ላይ ጥቃት እስከሚደርስ ትጠብቃለች። ከደረሰባት በኋላ ግን ጠንካራ ምላሽ እንደምትወስድ ስናይ ነበር። ሶ ከዚህ በኋላም ከኢራን ጋር ተመሳሳይ የሆነ ፓተርን ተከትላ ወይንም አካሄድ ተከትላ ከባድ ጥቃት ልትከፍት ትችላለች። እስራኤል ደግሞ ከባድ ጥቃት እንደምትፈልግ ከሆነ ያው ኢራንም አቅም ያላት ሀገር ስለሆነች ሁለቱም ወደ ከፍ ወዳለ ጉዳት ወደሚያደርስ ጦርነት ይገባሉ ተብሎ ይጠበቃል። ይሄን መገመት ይቻላል።
ባለፈው የሐማስ ከፍተኛ የፖለቲካ ዘርፍ ኃላፊ በኢራን ውስጥ መገደላቸውን ተከትሎ በይሄ ነገር ተጠብቆ ነበር ያን ሰሞን በኢራን በኩል መልስተኛ የሚባል እዛ ምላሽ ሰጥቶ እንደነበር፣ ነገር ግን በዚህ ደረጃ አልነበረም። እና ያኔ ያልተደረገው የኢራን እስራኤል ላይ ማጥቃት ሁኔታ አሁን ለመፈጠሩ ዋነኛ ምክንያት ምንድን ነው ማለት እንችላለን?
አይ ቲንክ ያኔ ያው ሄራርኪ ታስቀምጣለ። አሁን ኢራን ድጋፍ የምታደርግላቸው ታጣቂ ድርጅቶች የኃይል መጠናቸውን በሄራርኪ ስታስቀምጥ አደ ቶፕ ምናልባት የምታገኘው ሐሰን ነስረላ ይመራ የነበረው ሂዝቦላህ ነው። ከዛ ቀጥሎ ሐማስ፣ ምናልባት ከዛ ቀጥሎ አሁን ብቅ ያሉት ሀውቲዎች ሊሆኑ ይችላሉ ብዬ አስባለሁ። እና አሁን ላይ የሐሰን ነስረላ መገደል አይ ቲንክ ኢራን ላይ ምላሽ እንድትሰጥ ከውስጥ ከኤሊቶም ጫና የመጣባት ይመስለኛል። ምክንያቱም በግልጽ የመሸነፍም ምልክት ነው። እሷ የምትደግፋቸው በሙሉ እየተጠቁ እየተመቱ ስለሆነ ስለዚህ ያው ህልውናዋን ለማሳየት እርምጃ አሁን መውሰዷ ይጠበቃል። ያኔም ኦፍኮርስ እሷም ዛቻ ስታደርግ ነበረ፣ ግን የእስራኤል ምላሽ ከባድ ይሆናል ተብሎ ሲጠበቅ ስለነበረ ከበድ ያለ ግጭትን ምናልባት ለመግባት ዝግጅትን እንግዲህ አልጨረሰች ሊሆን ይችላል። ብዙ ማናቃቸው ምክንያቶች ይችላሉ። በጊዜው አላደረገችም፣ አሁን ግን አድርጋለች።
ምንድን ነው ሊመጣ የሚችለው ነገር በቀጣይ ጊዜያት ማለት እንችላለን? አጠቃላይ የመካከለኛው ምስራቅም ዓለም አቀፋዊ ሁኔታው ላይ የሚኖሩ ተጽዕኖ
ምናልባት የመካከለኛው ምስራቁ የተለያዩ ሴናሪዮችን ልናስቀምጥ እንችላለን። ምናልባት እንግዲህ ያው ጦርነቱ እስካሁን እንዳየነው እስራኤል የምትፈልገው መልኩ እየሄደላትም ስለሆነ ምናልባት የካምፕ ዴቪድ አይነት መጨረሻ ሊኖረው ይችላል። እስራኤል እንትን ትላለች፣ ኢራንን ታጠቃለች። ምናልባት ኢራን የምትሸነፍ ከሆነ የካምፕ ዴቪድ ያኔ ግብፅን ካሸነፉ በኋላ ወደ ሰላም ስምምነት እንድትመጣ አድርገው እንዳስፈርሟት እንደዚህ አይነት ነገር ሊመጣ ይችላል። ወይንም ደግሞ ሌላኛው ሴናሪዮ ወይንም ሊሆን የሚችለው አሁንም እስራኤል መጠነኛ ምላሽ አድርጋ እንዲሁ ዝም ብሎ ተዳፍኖ እንዲቀጥል የማድረግ ነገር ሊኖር ይችላል። ነገር ግን አሁን በዓለም አቀፍ ፖለቲካ ኢራንን ኮንቴን የማድረግ ፍላጎት ከፍተኛ ነው። ኮንቴን ማድረግ ማለት አቅሟ ከዚህ በላይ እንዳይጨምር መገደብ ማለት ነው። ኢራንን የመገደብ ፍላጎት አለ፣ በምዕራቡ በኩል በስፋት ይታያል። ስለዚህ ይሄ ጥሩ አጋጣሚ ነው ብዬ ወስዳለሁ። የምዕራቡ ሀገራት ኢራንን ከዚህ በኋላ በሚሊትሪ አቅም፣ በሚሳይል፣ በኒውክሌር ቴክኖሎጂ ወደፊት እንዳትሄድ ለመገደብ የአሁኑ ጥሩ አጋጣሚ ነው ብለው ስለሚወስዱ እስከምትሸነፍ ድረስ ሊገፉበት ይችላሉ። ስለዚህ መካከለኛው ምስራቅ አይ ሆፕ ካምፕ ዴቪድ አይነት ስምምነት የሚያልቅ ከሆነ ጥሩ ነገር ይኖራል ብዬ አስባለሁ ለዓለም።
ዶክተር ዳርስ ከዳር ለሰጡን ሀሳብ በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግናለሁ። መልካም ምሽት ይኑሮት።
እኔም አመሰግናለሁ።